voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ዛሬ ዓለም አቀፍ የእናቶች ቀን ነው። ከአርባ በላይ ሀገሮች የእናቶች ቀንን ያከብራሉ።
በኢትዮጵያም እየተለመደ በመምጣቱ ኢንተርኔት ላይ ባሉ መዛግብት ዛሬ ከሚያከብሩ አንዷ ሀገር ሆና ሰፍራለች።
ለኢትዮጵያውያንና በመላው ዓለም ላላችሁ እናቶች እንዲሁም እናት ሆናችሁ ብዙዎችን ለብዙ ወግና ቁም ነገር ያበቃችሁ ሁሉ
እንኳን አደረሳችሁ። እናቶቻችን
መልካሙ ሁሉ
እንዲሆንላችሁ እንመኛለን
እንመኛለን።
ባልትን ዶሬ ስለ እናት ምትሬ እሷናት ክብሬ
ረሳገሬ። ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ያወጣው ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ አብሮን ያመሻል። ቃለ ምልልስ ይዘናል።
የሀገር ህልውና የራስ ህልውና ነው። የጋራ ህልውና ነው። በሀገራችን መዳን የምትችለው ኢትዮጵያን እንደ ቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠል እና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም መሆን ያለበት እና የህልውናችን መሰረት።
ከአሜሪካ ድምፅ ለቀረቡለት ጥያቄዎች ምላሽ ሰጥቷል። ራዲዮናችሁን ክፍት አድርጋችሁ ጠብቁን። በዛሬው ዝግጅታችን ወደ ምስራቅ ኢትዮጵያም ሀረርም እናመራለን።
የተራረፈ አሁን እስከ ምሳ ምናምን የተራረፈው አምስት ሰዓት ላይ ምናምን ያመጣሉ።
ግን በቃ ምንም ማድረግ አልችልም። ከአቅሜ በላይ ሆነብኝ። በዚህ ሰዓት ምንም ተስፋ የለኝም። እግዚአብሔርን ተስፋ እያደረኩ ነው የምኖር።
እዛ ሰፈር የድሆች ሰፈር ነው። ምንም የሌላቸው ትንሽ ትንሽዬ ቤት አለ። እዛ ነው የገባ ነው።
በሕፃንነት ዕድሜያቸው በድህነትና በቤተሰብ እጦት ብዙ መከራን የገፉ ለነገ ግን መልካም ተስፋን የሰነቁ አንዳንዶቹ ደግሞ ተስፋ የመቁረጥ ስሜት የሚደመጥባቸውም ተማሪዎች ናቸው።
በጠዋት ከትምህርት ቤት ከመሄዴ በፊት ቃኖችን ቀድቼ ውሃ ቀድቼ እሄዳለሁ። ቀን ስመጣ ቁሻሻ አድፋለሁ። በእንደዚህ አይነት ቤት ሰርቼ ማታ ላይ ወደ ቤቴ ገብቼ ጥናቴን አካሂዳለሁ።
እነዚህን ተማሪዎች ከጎዳና ያሰባሰባቸው ደግሞ ትላንትን ራሱ በጎዳና ህይወት ያለፈ የዛሬው መምህር ተስፋ አለባቸው ይባላል። ሁሉንም ከዝግጅቶቻችን ታገኙታላችሁ።
የፕሮግራሙ አዘጋጅና አስተናጋጆቻችሁ
ጽዮን ግርማና
ሰሎሞን አባተንን። ጤና ይስጥልን፣ እንደምናመሻችሁ።
እሁድ ግንቦት 6 2009 ዓ.ም።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ሰሜን ኮሪያ ዛሬ ባልተለመደ መልኩ በከፍታ ሊምዘገዘግ የሚችል አይነት ቦሊስቲክ ሚሳይል ተኩሳለች። እስከ 4500 ኪሎ ሜትር ርቀት ሊምዘገዘግ የሚችል በሁለት ደረጃ ፈሳሽ ሊንቀሳቀስ የሚችል ሮኬት ያለው አዲስ አይነት ቦሊስቲክ ሊሆን እንደሚችል ተገምቷል። የዋይት ሀውስ ቤተ መንግስት መግለጫ እንደሚለው ይህ የሚሳይል ሙከራ ተኩስ በሰሜን ኮሪያ ላይ አሁን ካለው የጠነከረ ማዕቀብ እንዲጣልባት መላ የዓለም ሀገሮች ጥሪ እንዲያደርጉ የሚያነሳሳ ነው። ጃፓንና ደቡብ ኮሪያ የሰሜን ኮሪያ ተግባር ለክልሉ ትልቅ አደጋ ነው፣ የተባበሩት መንግስታት ድርጅት የጦር መሳሪያን በሚመለከት በሰሜን ኮሪያ ላይ ያሳለፈውን ውሳኔ ይጥሳል በማለት ቀደም ሲል አውግዘዋል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ መንግስት አስፈላጊውን ዝግጅት እንዲያደርግ ትዕዛዝ እንዳስተላለፉ መስሪያ ቤታቸው አስታውቋል። ቻይና በአካባቢው ውጥረት እንዳይሰፍን መገታት እንደሚያስፈልግ ገልጻለች። ሰሜን ኮሪያ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔን በመጣሷ የቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት ተቃውሞ አሰምቷል። በአሁኑ ወቅት ለዓለም አቀፍ ጉባኤ ቤጂንግ የሚገኙት የሩሲያ ፕሬዚደንት ቭላዲሚር ፑቲን የሚሳይሉ ተኩስና ውጥረት የማባባሱ ተግባር እንዳሳሰባቸው የክሬምሊን ቤተ መንግስት ጠቁመዋል። በዓለም ዙሪያ በብዙ ሀገሮች በሚገኙ በአስር ሺዎች የሚቆጠሩ የኮምፒውተር መረቦች ላይ ፋይሎችን የመቆለፍ ጥቃት የሚፈጽመው ቫይረስ ትላንት ለሁለተኛ ቀን በበለጠ ተስፋፍቷል። ኮምፒውተሮቻቸው የተቆለፈባቸው ሰዎች ገንዘብ ካልከፈሉ በስተቀር አይከፈትላቸውም። የኮምፒውተር ስርዓታቸውን ያሻሻሉ ግለሰቦች በመጠኑ ደህና ሊሆን እንደሚችል የኮምፒውተር ጸጥታ ባለሙያዎች ገልጸዋል። ኮምፒውተሮቻቸው በራንሰምዌር ጥቃት የተጠቃባቸው ገንዘብ እንዳይከፍሉ ባለሙያዎች መክረዋል። $3,000 የሚገመት ገንዘብ እንዲከፍሉ ነው ሰርሳሪዎቹ የሚጠይቁት። ይሁንና ኮምፒውተሮቻቸው ከተጠቁባቸው ጊዜ አንስቶ በአብዛኛው እስከ ሰኞ ባለው ጊዜ ውስጥ ካልከፈሉ፣ በአጠቃላይ ደግሞ በሰባት ቀናት ውስጥ ገንዘቡን ካልከፈሉ የተጠቁት ሰነዶችን በሙሉ ለመደምሰስ ስተዋል። በብዛት የተጠቁት ሩሲያ፣ ኡክራይንና ታይዋን እንደሆኑ፣ ነገር ግን የብዙ አገሮች ዋና ዋና ተቋማትም እንደተጠቁ ታውቋል። በዓለም ዙሪያ ያሉት ሀገሮች ራንሰምዌር ለተባለው እኩይ የኮምፒውተር ቫይረስ ጥቃት ምላሽ ለመስጠት ሲሯሯጡ ቆይተዋል። ጥቃቱ በተለይም ያተኮረው ሩሲያ ላይ እንደሆነ ስለ ኢንተርኔት የጸጥታ የሚከታተሉ ሰዎች ተናግረዋል። ካስፐርስኪ ላብስ የተባለው የሩሲያ የሳይበር ጸጥታ ኩባንያ ዋናክራይ የተባለውን የቫይረስ ትል አስቀድመው ለይተው ካወቁት መካከል አንዱ ነው። ይህ ቫይረስ ካለ ባለቤቱ ፈቃድ ሰነዶችን ወደ ኮድ ወይም ምስጢራዊ መለያ ለውጦ ለመስረቅ የሚቻልበት ሁኔታ ይፈጥራል። ዘ ሻዶ ብሮከርስ የተባለው የኮምፒውተር ሰርሳሪዎች ቡድን ፕሮግራሙን ባለፈው ዓመት ሚያዝያ ወር ላይ ከዩናይትድ ስቴትስ የብሔራዊ ጸጥታ አገልግሎት እንደሰረቀው ይታመናል። በዓለም ዙሪያ የተጠቀመበትም ሰነዶቻቸው የተሰረቁባቸውን ሰዎች ገንዘብ ለማስከፈል እንደሆነ ታውቋል። ካስፐርስኪ ላብስ መጀመሪያ ላይ ከሰባ በላይ የሚሆኑ ሀገሮች 45,000 ጥቃቶች እንደተፈጸሙ፣ በአብዛኛው የተጠቃችው ደግሞ ሩሲያ እንደሆነች ገልጾ ነበር። በኢላማዎቹና ሰለባዎቹ ብዛት ከዛም በላይ ሊሆን እንደሚችል ካስፐርስኪ ላብስ አክሎ ነበር። በሰዓታት ውስጥ ታዲያ በ100 ሀገሮች ውስጥ ከ75,000 በላይ ኮምፒውተሮች ኢላማ እንደተደረጉ ሌሎች የኮምፒውተር የጸጥታ ኩባንያዎች አስታውቀዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 6 2009 ዓ.ም ምሽት ፕሮግራም ነው።
ቴዲ አፍሮን በቃለ ምልልስ ይዘናል። ቃለ ምልልሱን በፌስቡክ ገጻችን የተከታተሉ አድማጮች እጅግ ብዙ አስተያየቶችን ሰጥተዋል። ድንቅ አስተያየቶች ሰፍረዋል። የዌብና ሶሻል ሚዲያ ፕሮዲውሰራችን አበባየሁ ገበያው ጥቂቱን ቀንጭብ አድርጋ ታሰማናለች።
ፋሲል አለምነህ፣ ሰው እንደዚህ ሙሉ ሆኖ ይፈጠራል? በጣም የሚገርም ሰው ነው። በሳል አመለካከት፣ ፈሪያ እግዚአብሔር፣ ሀገርና ወገኑን ወዳድ፣ አረምኑ ተወርቶ ያልቃል። ብቻ የምታመልከው አምላክ ከክፎች አይን ይሰውርህ። ቴዲያችን፣ እኛም ኢትዮጵያውያን ወንድሞች ሀገራችንን እና ታሪኳን ስላስቀኘህን በጣም አድርገን እናመሰግናለን። አብዮት ካሳነሽ፣ መደመጥ ያለበት የቴዲ አፍሮ ኢንተርቪው። እግዚአብሔር በሄድክበት ይጠብቅህ፣ እመብርሃን ትከተልህ። ትክክል ብለሃል። እግዚአብሔር ኢትዮጵያን አይተዋትም። አለሙ ማሞ፣ ቴዲ ማለት በሙያውም ሆነ በስብዕናው የተሟላና የበሰለ ሲሆን እርሱነቱን ለመግለጽ ስሞክር እንዲው በደፈናው ማርከሻ ነህ ብየዋለሁ። ሰለሞን ብርሃኔ ነጋሲ፣ ጽዮን ግርማ በጣም አመሰግንሻለሁ። በበሰለና አስተዋይነት በተሞላበት ለሁሉም አድማጭ አስደማሚ ዝግጅት ነው። በርቺ፣ ልጁ ይችላል። በቃ የምር ይችልበታል ቴዲ።
አብራችሁን ቆዩ። በቀዳሚው ዘገባ ወደ ሐረር እንውሰዳችሁ።
ከመናገሻይቱ አዲስ አበባ በስተምስራቅ 515 ኪሎ ሜትር ርቀት ላይ በመትገኘው ሐረር ከተማ አራተኛ እየተባለ በሚጠራው አካባቢ ሁለት የተለያዩ የመኖሪያ ግቢዎች ይገኛሉ። ግቢው 25 ወንድና 15 ሴት ተማሪዎችን ይዟል። ተማሪዎቹ ከጎዳና ላይ የተሰባሰቡ ናቸው። አሰባሳቢው ደግሞ ከሰባት ዓመቱ ጀምሮ ብቸኝነትና የጎዳና ሕይወትን የቀመሰው የዛሬው መምህር ተስፋ አለባቸው ነው። በሁለቱ መኖሪያ ግቢዎች ውስጥ ያሉት ተማሪዎች ሁሉም የየራሳቸው አሳዛኝ የልጅነት ታሪክ አላቸው። በሕፃንነት ዕድሜያቸው በድህነትና በቤተሰብ ጦት ብዙ መከራን የገፉ፣ ለነገ ግን መልካም ተስፋን የሰነቁ፣ አንዳንዶቹ ደግሞ ተስፋ የመቁረጥ ስሜት የሚደመጥባቸውም ናቸው ተማሪዎቹ። ጽዮን ግርማ ሁሉንም አነጋግራለች። ተከታዩን ዘገባ አጠናቅራለች።
25 ወንድና 15 ሴት ከጎዳና ላይ የተሰባሰቡት ተማሪዎች የሚኖሩባቸው ሁለቱ ግቢዎች ከግለሰብ ላይ በኪራይ የተገኙ ናቸው። ኪራያቸው የሚከፈለው ደግሞ አሰባሳቢያቸውና አጋሮቹ በጋራ በሚያደርጉት ርብርብ በእርዳታ በሚገኝ ገንዘብ ነው። የእነዚህ ተማሪዎች አሰባሳቢ ተስፋ አለባቸው ይባላል። ሐረር ከተማ ተወልዶ ያደገ የ26 ዓመት ወጣት ነው። እናቱ ከእርሱ አባት ልጅ መውለዷ ስላልተወደደላት ከቤተሰቦቿ ተነጥላ ብቻዋን ነበር ያሳደገችው። በልጅነት ዕድሜው አባቱን አያውቀውም። እናቱ በሕይወት እያለች ሁሉም ነገር ይሟላለት እንደነበር ይናገራል።
ያው ሌሊት ላይ ነው ያንን ነገር የምትሸጠው። እንደዚህ ለውዞዎች አሉ አይደለ? እነሱን ወደ ጅቡቲ መስመር ነበር የሚወስዱት። በዛት ሌሊት ላይ ነበር ስራው። ፋቱ በሽታ ይዟት ወደ 3 ወር ነው የተኛቸው። ከ3 ወር በኋላ ነው ሳለት ሞት የቻለች። ያኔ የአራተኛ ክፍል ተማሪ ነበርኩ።
ተስፋ የ8 ዓመት ታዳጊ ያለ እናቱ ከሞተች በኋላ ማንም የሚያስጠጋው ዘመድ ስላላገኘ ቀደም ሲል ይኖርበት በነበረው አራተኛ እየተባለ በሚጠራው ሰፈር መኖር ጀመረ። የአካባቢው ነዋሪዎችና የገብርኤል ቤተክርስቲያን ሰንበት ትምህርት ቤት ተማሪዎች እንዲሁም የሰፈር ጓደኞቹ ጭምር የሚሰጡትን ምግብ እየተመገበ እስከ 13 ዓመቱ ዘለቀ። የሐረር ሰው እናትም አባትም ሆኖ አሳድጎኛል የሚለው ተስፋ ነገር ግን እድሜው እየጨመረ ሲመጣ ሰርቶ መብላት እንዳለበት ራሱን አሳምኖ ለሰዎች ውሃ በመቅዳት ስራ መስራት ጀመረ። ምግብ ሳይበላ የሚውልበትና የሚያድርበት ቀን በርካታ እንደነበረም ይናገራል።
ሰፈር ውሃ መቅዳት ጀመርኩኝ ለሰፈር ሰዎች። ከዛም ወደ ሆቴሎች የቁኝ ለሆቴሎች ጠዋት ከትምህርት ቤት ከመሄዴ በፊት እቃዎችን ቀድቼ ውሃ ቀድቼ ሄዳለሁ። ቀን ስመጣ ቁሻሻ አደፋለሁ። በእንደዚህ አይነት ግን ሰርቼ ማታ ላይ ወደ ቤቴ ገብቼ ጥናቴን አካሄዳለሁ።
ተስፋ እነዚህን ሁሉ ጥረቶች አድርጎ 10ኛ ክፍል ሲደርስ ወደ መምህራን ማሰልጠኛ ገብቶ ትምህርቱን ጨረሰ። በዚህ ሁሉ ጉዞ ውስጥ ግን አላማ ነበረው።
እኔ ያለፍኩበትን መንገድ እኔ አውቃለሁ። ስለዚህ እኔ ባለፍኩበት መንገድ ሌሎቹ መሄድ እንደሌለባቸውም አውቃለሁ። ስለዚህ ያንን ለማድረግ ደግሞ የራሴ እቅድ ነበረኝ። የተወሰነ ጊዜ በጣም ጠንክሬ እሰራለሁ። ከሰራው በኋላ የሆነች ነገር ካገኘ አንድ ልጅ፣ ከዛ ደግሞ 2 ልጅ እያልኩኝ ሌሎቹን የምረዳበትን ነገር ማመቻቸት አለብኝ ብዬ ወሰኝ ነበር።
ተስፋ ያሰበውን አደረገ። በመጀመሪያው ምዕራፍ ሐረር ከተማ ውስጥ አንዲት ልጅ ማስተማር ጀመረ። ከዋና ስራው በተጨማሪም የተሻለ የኢኮኖሚ አቅም ያላቸው ቤተሰቦችን ልጆቻቸውን በማስጠናት በሚያገኘው ገቢ በጎዳና ላይ ያሉ ልጆችን ለመደገፍ ተነሳ። ሲጀምረው አንድ ጊዜ ብቻ ለመርዳት ነበር። ነገር ግን ጠጋ ብሎ የሁሉንም ታሪክ ሲያዳምጥ እዛው ባሉበት ሆነው ትምህርታቸውን እንዲቀጥሉ ማድረግ ጀመረ።
ከልጆቹ ጋር በጣም ተነጋገርን ወደፊት የተሻለ ነገር እንደሚመጣ። ዛሬ ላይ ግን ያለን ነገር ሁሉ መስዋዕትነት ከፍለን መማር እንዳለብን የኔንም ላይፍ ነገርኳቸው። በጣም አለቀሱ። በጣም በሰማቸው እንማራለን ምንም ችግር የለውም ብለው ጀመሩ። 89ኙ ቁርስ ብቻ ነበር እየበሉ የሚሄዱት። ከዛ በኋላ ሲመለሱ አሁን የጠዋት ተማሪ ሆነ እኔ ቁርስ አበለዋለሁ ተምሮ ይመጣል። ሲመጣ ደግሞ ምሳ ከሆቴሎች የተራረፈ ይፈልጋል። ዩኒፎርሙን ደግሞ እዛው አካባቢ ፖሊስ ጣቢያለና እዛ ያስቀምጣሉ። ማስቀመጫ ሰጠ ይሆናል። የከሰዓት ተማሪ ነው ደግሞ ቁርስ ይፈልጋል። እኔ ምሳ ብልቼ ይሄዳል። ሲመጣ ራቱም ይፈልጋል። ያንን ማድረግ ስንጀምር ልጆች እርስ በርስ መደጋገፍ ጀመሩ። የከሰዓቱ ተማሪ ጠዋት ላይ ቁርሱን ይበላና ለከሰዓቱ ምግብ ትርፍራፊ አውጥቶ ይጠብቀዋል።
ከ89ኙ ተማሪዎች አንዳንዶቹ እናታቸው ወይም እነሱ በሴተኛ አዳሪነት ላይ የተሰማሩ ስለነበሩ በደረሰባቸው ከፍተኛ ችግር ምክንያት ትምህርታቸውን መቀጠል አልቻሉም። 40ዎቹ ተማሪዎች ግን ጠንካራ ሆኑና ወደ መኖሪያ ቤት እስኪገቡ ድረስ ለአንድ ዓመት ጎዳና ላይ ያደሩ ትምርታቸውን ቀጠሉ። ባሳለፍነው መስከረም ወር ተስፋ ግለሰብ ድርጅት የመንግስት መስሪያ ቤትን ጨምሮ በሐረር ከተማ ውስጥ ያገኘውን ሁሉ አስተባብሮ ተማሪዎቹን በሁለት ግቢ ውስጥ ተከራይቶ አስገባቸው። ከነዚህ ውስጥ እድሜያቸው ከ6 እስከ 17 ዓመት የሆኑ ልጆች ይገኛሉ። ከክፍሏ አንደኛ ከአጠቃላይ ትምህርት ቤቱ ሁለተኛ የወጣች የ11ኛ ክፍል ተማሪን ጨምሮ በትምህርታቸው ጠንካራ የሆኑ ተማሪዎች አሉ። የትነበር ሻያሌው 16 ዓመቷ ነው። በሐረር ከተማ ነው ተወልዳ ያደገችው። እናትና አባቷ ማየት የተሳናቸው ናቸው። ሁለቱም ስላሴ ቤተክርስቲያን በተባለ ደጅ ላይ ላስቲክ ሸራ ወጥረው ምንጣፍ አንጥፈው በልመና የሚያገኙትን እንጀራ እየመገቡ ነው እሷንና ወንድሟን ያሳደጓቸው።
እናቴ እኔ ነው የምኖራት። እኛ ስላሴ ነበር የምኖረው ቤተ ክርስቲያኑ ጋር እና የሆነች ትንሽዬ ቤት አገኘንና ገባን።
የት ነው እሱ?
08
ምን ይባላል ሰፈሩ?
ቄራ ሰፈር ይባላል።
እሺ፣ እዛ እንዴት ነበር የምትኖሩት?
የስላሴ ያ መንገድ ላይ ነው። በሸራ ወጥረን
ምግብ ከየት ታመጣላችሁ?
ይሰጣል። እዛ ሰዎች ይዘው ይመጣሉ ቤተ ክርስቲያን የሚሄዱ።
እሺ።
እና እነሱ ይሰጡናል።
ቤት ተከራይታችሁ ስትገቡስ እየከፈላችሁ ነው የገባችሁት?
አረ ተከራይተን አይደለም። እዛ ሰፈር የድሆች ሰፈር ነው፣ ምንም የሌላቸው ትንሽዬ ቤት አለ። እዛ ነው የገባነው።
ምግብ እስኪ የት አምጥታችሁ ትበላላችሁ?
ቤተ ክርስቲያን ይሄዳሉ፣ ይሰጧቸዋል። ምኑት እንላለን።
በእንደዚህ ሁኔታ ነው ትምህርት የጀመርሽው? የት ነበር የምትማሪው? በዚህ ሁኔታ
መልካም ዘር የሚባል ትምህርት ነው።
ምን በነጻ ነበር የሚያስተምሩሽ? እንዴት ትከታተያለሽ ታዲያ ትምህርትሽን? እንግዲህ ልብስ አለ፣ ጫማ አለ፣ ለትምህርት የሚያስፈልግ መረጃ አለ። እስቲ እንዴት አድርገሽ ትምህርትሽን እንደተማርሽ ንገሪ።
ኧረ እኔ እንደ ሌሎች ምናምን ብዙ ማልበስ ምናምን እንትናለኝ እና አልከበደም።
እንዴት አልከበደኝም?
ያው ዩኒፎርም አይደል ትምህርት ቤት የምንለብሰው?
እሺ።
እና ሰፈር ውስጥም ያ ዱሪያዎች ምናምን ብዙም እንትን አለኝ።
በዚህ ሁኔታ እስከ ስንት ተማርሽ?
አሁን 10ኛ ክፍል ላይ።
በትምህርትሽ እንዴት ነሽ? ጎበዝ ነሽ? ሰነፍ ነሽ?
ሰነፍ አይደለሁም። ያው የሚባል ደረጃ ላይ ነው።
ስለዚህ ምንድን ነው አላማሽ?
ያው አሁን ማትሪክ አይደለሁ ጥሩ ውጤት አምጥቼ ወደ ትሪፕ ገብቼ ያው ዩኒቨርሲቲ መግባት ፈልጋለሁ።
ለምንድን ነው የምትማሪው?
አንደኛ ቤተሰቦች እንደዚህ ሆነ አሳድገው እነሱን ውለታቸውን ለመክፈል፣ ሁለተኛ ደግሞ ያው በምመርጠው ሙያው ሀገሬን ለማገልገል።
ትምህርት ታጠኛለሽ በደንብ? ምንድን ነው አላማሽ?
ወደፊት መሆን። እኔ ዶክተር መሆን ነው የምፈልገው።
እና ህልምሽን ታሳኪያለሽ?
አሳካለሁ።
ተስፋ ጋር ከገባሽ በኋላ የተቀየረ ነገር አለ በህይወትሽ ላይ? ምን ተቀየረ?
ለምሳሌ በቂ መጽሐፍቶችን አገኛለሁ፣ ልብስ ምናምንም ይገዛልናል፣ ቅባቶች ምናምን አይጓድም።
በፊት ከእናት አባቶችሽ ጋር ባለሽ ጊዜ የነበረሽን የቀን ውሎ ንገሪኝ እስቲ።
ጠዋት እነሳለሁ፣ እናቴን ቤተ ክርስቲያን ውስጠታለሁ፣ ድጋሚ ቤት ሄጄ ለባብሼ ወደ ትምህርት ቤት ሄዳለሁ። እሷን ደግሞ ጎረቤቶች ነው የሚያመጣት ከዛ ማለት ነው።
እሺ።
እና እኔ ትምህርት ቤት እዛ ነበረ ሙላ ትንሽ ራቅ ስለሚል ከሰፈሩ ታናሽ ወንድሜም ተማሪ ስለሆነ ታናሽ ያመጣታል። እኔ ያው እዛ ውልና 10 ሰዓት ወደ ቤት ሄዳለሁ እና ያው እዛ አጥንቼ እተኛለሁ።
ወንድምሽ ስንተኛ ክፍል ነው?
አሁን 6ኛ ክፍል ነው።
እሱንስ ማን ይረዳዋል?
እሱን እዚህ ተስፋ በዛ የሆነ አንዳንድ ነገር ይረዳዋል። ለምሳሌ ደብተር ምናምን ይገዛለታል።
የት ነበርሽ 6ኛ ክፍል የሚማረው ታናሽ ወንድሟ ጠንክሮ እንዲያጠና እንደምትመክረው ነግራኛለች። በዚህ ሁኔታ እስከ 10ኛ ክፍል ተምራለች። አሁን ደግሞ ሰዎች ተስፋ ጋር አስገብተዋታል። መንፈሳቸው ጠንካራ የሆኑ ተማሪዎች እንዳሉት ሁሉ ያለፉበትን መንገድ መግለጽ የሚከብዳቸው ልባቸው በሐዘን የተሰበሩ ተማሪዎችም አሉ። ገሊላ ሰለሞን ከእነዚህ ውስጥ አንዷ ነች። ገሊላ አሁን የኮሌጅ ተማሪ ናት። ሐረር የሚገኘው የሬፍት ቫሊ ኮሌጅ የነጻ ትምህርት እድል ሰጥቷት እየተማረች እንደሆነ ነግራናለች። እንደገለጸችልንም የትምህርት እድሉን የሰጧት ኃላፊ በመቀየራቸው እድሉ መቀጠል አለመቀጠሉ በንጥልጥል ላይ ነው። እሷና ወንድሟ ወላጆቻቸውን በሞት የተነጠቁት በልጅነታቸው ነው። ገሊላ የምትማረው ራቅ ያለ ቦታ ስለሆነ ተጠግታ የምታድረው አብራት የምትማር ልጅ ቤተሰቦች ጋር እንደሆነ ነግራኛለች። ተስፋ ድጋፍ የሚያደርግላት የትራንስፖርት ወጪዋን ብቻ ነው።
ከ10 ሰዓት ነው የምንማረው። ቀኑ ሙሉ ማለት ነው። ምግብ ስለማላገኝ እዛው ትምህርት ቤት ጓሮ ግቢ ውስጥ ቁጭ ብዬ ውዬ ላይብራሪ ውስጥ ቁጭ ብዬ እንደገና 8 ሰዓት ሲሆን የምገባው ልክ 9 ሰዓት እና 10 ሰዓት ስለቀቅ ሄጄ ቤት ካለ እበላለሁ፣ ከሌለ ዝም ብዬ ትኛለ። ነገሮች ይከብዳል። ተገል እስከምገምታቸው በላይ ነው። ደግሞ በዚህ ላይ ማንም አጠገብ የለም። በጣም ተስፋ ቆርጣለሁ። ወንድም አለኝ፣ ግን ወንድሜ ታላቂ ነው። እሱም በመከራና በችግር ነው እዛ ጎንደር ካምፓስ የሚማረው። በቃ ማንም ምንም የሚለን የለም። ታውቂያለሽ፣ እኔ ቢያንስ እንኳን ቢቸግረኝ ብታመምን ተስፋ ጋር የምመጣው ብዙ ጊዜ ብቻዬን መሆን ነው የምመርጠው። ምክንያቱም ማንም የኔን ችግር የሚረዳኝ የለም። ትምህርት ቤትም ሁሉም የራሳቸው ነገር አላት። ከኢንተርኔት ላይም አሳይመንት ሲሰጠ መስራት አልችልም። ምንም ነገር የለኝም። እንደገና ኮፒ አርግ ይባላል። ያንንም አንዳውቶችም ማምጣት አልችልም። ግን ውጤት ቢና ቢኤሲ ነው ማመጣው። ግን በቃ ምንም ማድረግ አልችልም። በአቅሜ በላይ ይወለት ነው። በዚህ ሰዓት ምንም ተስፋ የለኝም። እግዚአብሔርን ተስፋ እያደረኩ ነው የምኖር። ቅርታ ትንሽ ውስጤ ስለሚመጣ ነው። ታውቂያለሽ ብዙ ነገሮችን ስላሳለፍኩ ነው እንዲህ ብዬ ብነግርሽ ማለት ነው።
ገሊላ ስሜቷን ተቆጣጥራ ሀዘኗን አምቃ መናገር ያቅታታል። ትምህርቷን የመጨረስ ጠንካራ ፍላጎት እንዳላት ብትናገርም መከራዋ ጭንቀትን እንደፈጠረባት ግን አልሸሸገችንም። ተስፋ ተማሪዎቹን ከጎዳና ላይ ወደ መኖሪያ ቤት ካስገባቸው በኋላ ተማሪዎቹ እርስ በርስ እየተረዳዱ ከሆቴል የተራረፉ ምግቦችን እያመጡ እንዲማሩ አደረገ። መብራቱ ታደሰ የ17 ዓመት ወጣት ነው። አሁን 10ኛ ክፍል ነው። የተወለደው በጉራጌ ዞን ቡታጅራ ከተማ ነበር። ቤተሰቦቹ በድህነት ምክንያት ሀረር ለሚገኙ ዘመዶቹ ሰጡት። እንደ ልጆቻቸው ሊያዩን ስላልቻሉ እነሱን ጥዬ ወጥቼ ቦቴ እየተባለ በሚጠራው አካባቢ ለሚገኙ ሴተኛ ዳሪዎች ውሃ እየቀዳው ትምህርቴን መማር ቀጠልኩ ይላል። በመጨረሻም ተስፋ ተቀብሎት ከሌሎቹ ጋር እየተረዳዳ ትምህርቱን መቀጠሉን ይገልጻል።
አሁን ከኛ ያነሱ ልጆች አሉ፣ ትናንሽ ልጆች 10 ዓመታቸው ምናምን እነሱ አሉ። በየሆቴሎች ማለት ነው ሁለት ሁለት የሚረዱት አሉ፣ ተስፋ ማለት ነው። እና እነሱን በሚያመጡትና እኛም ደግሞ ከዚህ በፊት የምናወጣበት ቡሌ ምናምን እንደዚህ የተራረፈ ምግብ አሉ። ሁለት ሽፍት ነን አሁን ያለን እኛ ዶርሙስ ማለት ነው። እና አሁን እኛ ጠዋት ከሆነ በከሰዓት ተማሪዎች የተራረፈ አሁን እስከ ምሳ ምናምን የተራረፈውን 5 ሰዓት ላይ ምናምን ያመጣሉ። እኛ ደግሞ 6 ሰዓት ከሩብ ከክላስ ስንመጣ እሷን ያገኘናትን ቀምሰን፣ ልጆቹም ደግሞ በየሆቴሎች የሚረዱ አሉ ምግብ ማለት ነው፣ ሰሀን ተሰጥቷቸው ምናምን ማለት ነው። እነሱ ያመጡትን ደባልቅን አንድ ላይ እንበላለን ማለት ነው። እሱን እንደዛ እያደረግን ነው የሚጠቀም።
መብራቱ ኳስ መጫወት በጣም ስለሚወድ ከትምህርቱ ጎን ለጎን በሀረር ከተማ በሚገኝ የእግር ኳስ ቡድን ውስጥ ገብቶ ኳስ ይጫወታል። ይህን ለመቀጠል ትልቁ ችግሩ ትጥቅ መሆኑን ይናገራል።
ጨዋቱ በክል ማለት ባጀት የላቸውም። መጀመሪያ ሲያስፈርሙ ማለት ነው እንዲህ ገንዘብ ይሰጣቸዋለ ምናምን ብለው ነበር ያስፈርሙ። አሁን ደግሞ ባጀት ምንም የላቸውም። ያው ትጥቅ ምናምን የለኝ አኬታ ማሊያ ምናምን ጊዜ
ተስፋ እንደነገረን እነዚህ ተማሪዎች ትምህርታቸውን ለማስጨረስ የቻለውን ያደርጋል። ቅድ እያወጣ ከምግብ እስከ ጽዳት አገልግሎት እርዳታ ይጠይቃል። ግቢ ውስጥ ያሉትን ተማሪዎች የሚያዩ የጎዳና ላይ ልጆች ደግሞ እኛንስ መቼ ነው የምታስገባን በሚል ጥያቄ ወጥረው ይዙታል። በዚህ ላይ የተከራዩት ቤት ከግለሰቦች ላይ ስለሆነ ግለሰቦቹ ሀሳባቸውን ይቀያይራሉ። አሁን መሰረት የያዙት ተማሪዎች በተለያየ ምክንያት ያሰቡበት ሳይደርሱ መልሰው እንዳይደናቀፉ፣ ሁሌም ደግሞ ከተረጅነት ወጥተው ሰርተው መማር እንዲችሉ ልብስ ማጠቢያ ማሽንና እንጀራ መጋገሪያ ቢያገኝ ተረዳድተው እንዲኖሩ ማድረግ እንደሚችል ይናገራል።
ሁል ጊዜ እርዳታ ጠባቂ መሆንም የለበትም። እኔ ሰዎች ምናልባት አንድ ነገር ብቻ ነው ሁሉንም ላስቸገር የምፈልገው። ወንዶች ያሉበት ግቢ ላይ ያው ኪራይ ነው የምንከፍለው። እዛ ግቢ ላይ የልብስ ማጠቢያ ማሽን ተገዝቶ ለመትከል እቅዳለኝ። ያ ልብስ ማጠቢያ ማሽን ተገዝቶ ከገባ ልጆቹ የላውንደሪ ስራ መስራት ይችላሉ። ግማሽ ቀን ነው ትምህርት የሚማሩት፣ ግማሽ ቀን ይማራሉ፣ ግማሽ ቀን ይሰራሉ። የዛ ገቢ ይሁን የዛ ያሉትን እዛ ግቢ ያሉትን ልጆች ሊሸፍንልን ይችላል። ሆቴሎችም አናግረኝ ነበር። እንጀራ ብንደግር እንደሚረከቡን ነግረውናል። ሴቶች ግቢ ላይ ደግሞ የእንጀራ መጋገሪያ የሴት ምጣዶች ምኖቹን አሟልተን ይህን ነገር ለማድረግ አስበናል። ስለዚህ ይህን ማቴሪያል ብቻ የሚደግፍልኝ ሰው ነው የምፈልገው። በየወሩም እንዲረዱን ልጆቹ ውስጥም የተረጂነት ስሜት እርዳታ የማግኘት ስሜት እንዳይኖር እፈራለሁ። ከችግር አንጻር ምናደርጋለሁ በአሁኑ ሰዓት ያው እንደዚህ ከጎዳና የመጡ ናቸው። እስቲ እናንተ የሚያቅማችሁ እርዳቸው ሲሉ ያው እየመጡ ይጎበኟቸዋል እና የተለየ ስሜት ሊፈጥርባቸው ይችላል። ልጆቹ ከሌላው የተለየን ብሎ ሊያስቡ ይችላሉ። ነገር ግን ይህንን የምናገኝ ከሆነ ግን አሁን ያልኩሽን 40 አይደለም ከዛም በላይ ብዙ ጎዳናዎች አሉ። ወላጅ አልባ የሆኑ ህጻናት፣ በጣም ህጻናት እድሜያቸው ከ4 ዓመት እስከ 12 ዓመት ያሉ እነሱንም ማንሳት እንችላለን።
ከዚህ በተጨማሪም ተማሪዎቹ ግቢ ውስጥ በትርፍ ሰዓታቸው የሚያጠኑበት መጽሐፍት እንዲሁም የግል ንጽህና መጠበቂያ ቁሶች ቢያገኙ ብዙ ነገር እንደሚያቃልልላቸው ይገልጻል። አድማጮች፣ ፕሮግራሙ አልተጠናቀቀም። ቀሪውን በነገው ምሽት ይዘን እንቀርባለን።
ጽዮን፣ በጣም ቆንጆ ዝግጅት ነበረ።
አዎ ሰለሞን፣ ተማሪዎቹ በጣም አስገራሚዎች ነበሩ። ሰፊ ቃለ ምልልስ ነበር ያደረግነው።
ዘገባው የምስልም ጭምር መረጃ ስላለው ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ በጋቢና ቪኦኤ ዝግጅታችን ላይም መከታተል ትችላላችሁ።
በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማና
ሰሎሞን አባተንን
አሁን ወደ ቀጣዩ ዝግጅታችን እንዝለቅ። ባልትንዶሬ ስለ እናት ምትሬ እሷ ናት ክብሬ እኔ ሳገሬ
ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ለሙዚቃ አፍቃሪያን ያበረከተው ቴዎድሮስ ካሳሁን ቴዲ አፍሮ መነጋገሪያነቱ አሁንም አልበረደም። ከአምስት ዓመታት ቆይታ በኋላ ይዞት ብቅ ያለው አልበም በቢልቦርድ የሙዚቃ ሰንጠረዥ በዓለም ሙዚቃ ዘርፍ በቁንጮነት ተቀምጧል። በኢንተርኔት አልበሞችን በሚሸጡ ዌብሳይቶችም በከፍተኛ ቁጥር ከተገዙት ተርታ ተመድቧል። በዩቲዩብ ይፋ ገጹ ላይ የጫነው ነጠላ ዜማው ኢትዮጵያ ተመልካች ብቻ 3 ሚሊዮንን ተሻግሯል። በርካቶች ከዘፋኝነት አልቀው እንደሚመለከቱት ለተጠየቀው ከሰጠው መልስ ጀምሮ ዘፈኖቹ ኢትዮጵያዊነትን ስለማጉላታቸውና ፖለቲካዊ ናቸው ስለመባላቸው ምን አስተያየት እንዳለው በቃለ ምልልሱ ታደምጣላችሁ። አልበሙ ምን ያህል እንደተሸጠና በስንት ቅጅስ እንደተሰራጨ ከአንደበቱ ትሰማላችሁ። ጽዮን ግርማ ነች ያነጋገረችው። ወደ ቃለ ምልልሱ። ስለ እናት ምትሬ እሷ ናት ክብሬ እኔ ሳገሬ።
ቴዎድሮስ ካሳሁን ወይም ደግሞ በመድረክ ስምህ ቴዲ አፍሮ፣ በመጀመሪያ ለቃለ ምልልስ ፈቃደኛ ስለሆንክ በጣም እናመሰግናለን። በአሜሪካ ድምጽ ስም እንግዲህ ዛሬ ያገናኘን አዲስ የወጣው ኢትዮጵያ የተሰኘው አልበም ነውና በቀጥታ ወደ እሱ ልግባ። ይህ አልበም ከመውጣቱ በፊት ባሉት ቀናት የነበረውን ድባብ ስንመለከተው ከፍተኛ የሆነ ጉጉት እንደነበር የአድናቂዎች ፍላጎት ምስክር ነበረ። በአዲስ አበባም የነበረውን ሁኔታ፣ በሌሎች ከተሞች የነበረውን የስርጭት ሁኔታ እንደሰማነውም በርካታ አድናቂዎች ጭምር በቀጥታ የተሳተፉበት የበዓል ዋዜማ ስሜት አይነት ነገር ነበረው እና በመላው ዓለምም ያለው ኢንተርኔት ላይ የነበረው እንቅስቃሴ ከፍተኛ ነበረ። ይህንን የተመለከቱ ሰዎች ያው ቴዲ ከዘፋኝነትም በላይ ተሻግሮ ሄዷል የሚሉ አስተያየቶችን ሲሰጡ ተደምጠዋል። አንዳንዶች እንደውም በቃ ቴዲ ክስተት ነው ያሉ መከራከሪያ እያቀረቡ ሲከራከሩ የነበሩ ሰዎችም ነበሩ፣ የጻፉም አሉና አንተ እነዚህን ነገሮች ስታይ ምንድን ነው የሚሰማ?
በቅድሚያ አመሰግናለሁ እንግዳ ስላደረጋችሁኝ። እኔ የሚሰማኝ እንግዲህ ሁሉም ሰው ኢትዮጵያ ሲል ማየት ደስ ይላል አይደለ? እሱ ደስ ይላል። እንደገና የደከምሽን ነገር ደግሞ ውጤት አምጥቶ የምትፈልጊ መልዕክት ሰዎች ላይ ደርሶ የሚፈጥረውን መነቃቃት እንደማየት የሚያስደስት ነገር የለም። ይህ ሁሉ ደግሞ የእግዚአብሔር ጸጋ ነው። ስለዚህ በዚህ አጋጣሚ ሁሉንም ላመሰግን እወዳለሁ። ይሄን ይመስላል።
አዎ፣ ግን አሁን ለምሳሌ እንደዚህ አይነት አስተያየቶች ነጻነትን ይሰጡሃል፣ ጫናን አይፈጥሩብህም? ላይ ላይ እንደዚህ ያሉ በጣም በጉጉት መጠበቆች እንግዲህ አሁን አንተም ሁሉም ሰው ኢትዮጵያዊ ሲል ደስ ይላል ነው ያልከው። ግን ኢትዮጵያ ከሚለው በተጨማሪ ቴዲ አፍሮ የሚለው ያንተ ስም በጉልህ ይሰማ ነበር። ነጻነት ይሰጥሃል እንደ ኪነ ጥበብ ሰው በፈጠራ ስራ ላይ እንደሚጠመድ ሰው?
እውነት ለመናገር ራሱ የሰውን የፍቅር መጠን ማየት በራሱ ያስፈራል። እንደዚህ መወደድ ያስፈራል። ይህን መወደድ የሚሰጥ እግዚአብሔር ለሆነ ይህንን ደግሞ ሁሉን ነገር የሚያደርገው እሱ ነው። እግዚአብሔር ኢትዮጵያን አይተዋትም። ይሄ የትውልዱ የጋራ ድምፅ ነው። እኔም ደግሞ የትውልዱ አካል እንደመሆኔ የሁላችንም ድምፅ አብረን አመጠን ያመጣነው ነገር ነው። አንድም ለብቻው አለምንም ተጽዕኖ ራሱ ሊፈጥረው ወይም ሊሆን የሚችለው ነገር የለም። የጋራ ጉዳይ ላይ ያተኮረን ነገር ነው አብረን የምናዜመው እና ከምንም በላይ እኔ ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደ ድል ሆኖ የደረሰን ጊዜ ይሄ ነው ለእኛ እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። በእውነት ለመናገር ሰው ፍላሽ በሰጧቸው መጠን ነው ብዬ አላምንም። ከዛ በላይ ነው እዚህ ላይ የሚታየው። አንድም ሰው ለሀገሩ ያለው ፍቅር፣ ለኢትዮጵያዊነት ያለው ፍቅር፣ አብሮ ለኖረው በጋራ ለኖረው ነገር ያለው እምነት ነው ይህን ስሜት የፈጠረው። እንደ ቴዲ ላልሽኝ በእውነት ያትንቻል የምለው ነገር ይከብደኛል። ከባድ።
አሁንም ጠቀስ አድርገዋል፣ ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳኸው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮ። እና አደጋው እንዴት ነው የሚታይህ? የኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታይህ?
እንግዲህ በጣም ትልልቅ አባቶች የነበሩን ተከታታይ ህዝቦች ነን። እዚህ ድረስ የደረስነው ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነትም ድል ይሁን በዲፕሎማሲውም ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚህ ያደረሱት ሀገር ነው። ሲቀድምም ከዛም በፊት እና አጋጣሚ ሆነው እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደ ቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠል እና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም መሆን ያለበት እና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሀኑንም ባይወክል በተለያየ በቋንቋና በጎሳ ያለ ሁኔታ ነው ያለው። ይሄ መቼም የሚታይ ነገር ነው። ይህም ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንም በረሀብም ተበላሽቷል። በዚህ ራሱ መቆጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ሀይል አናገኝም እና ትንሽ ሰልጠን ያለ ነገር ወጣትነት ልኮሆነ በጣም ረቂቅ ነው እንጂ በጣም ትልቅ ኃይል ነው እና እኛ ሰላም እና ፍቅር አንድነት እና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ናት፣ ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጠበት አጋጣሚ ነው ብዬ ነው የነበረው ሁኔታ እንድትክሽኝ መመለስ ይችላል።
እንግዲህ ኢትዮጵያዊ ኢትዮጵያ አልበም ላይም ከዛ በፊት በቀደሙትም ላይ ለፖለቲካ ትርጉም ክፍት የሆኑ እና እነዚህን ጉዳዮች የዳሰሱ እንደሆኑም ያስታውቃሉ። እና አሁን ያለው ሁኔታ እንግዲህ ስናየው ኢትዮጵያዊነት የሚለው ነገር እንዳለ ሆኖ የብሔርን ደግሞ ጉዳይ ለብቻ ይዘው የሚያቀነቅኑ ትልቅ ፍጥጫ ያለበት ጊዜ ነው እና በዚህ ሁኔታ ውስጥ እንደዚህ አይነት አቋም ይዞ መምጣቱ በአንተ በኩል እንደዚህ ነገር ይዤ ስመጣ፣
በነገራችን ላይ ይሄ የኔ አቋም ብቻ አይደለም የብዙሀኑ አቋም ስለሆነ ነው እኮ ይሄ ሁኔታ የተፈጠረው። ይሄ የሁላችንም ስሜት ነው ባይ ነኝ። ምናልባት አንድ ወቅት ላይ የሚጎሉ በጣም ትልቅ የሚመስሉ ሀሳቦች ይኖራሉ እና ብዙዎችን የሚከልሉ ናቸው። ከልለው የቆሙ ስለሆነ ነው ብዙ የሚያግባቡን። አብረን ያደረግናቸው ብዙ ነገሮች አሉ እኮ ጥሩ፣ በጣም ብዙ። ወደ ላይ ነው መሄድ ያለብን። ወደ ትንሹ መስመር ከተሰበሰብን አስቸጋሪ ነው። በአጭሩ ይሄ የሁሉም ስሜት ነው፣ የእኔ ብቻ አይደለም። የጋራ የሁላችን የብዙሀኑ ድምፅ ስለሆነ ነው አንድ አይነት ቦታ ላይ ያገናኘን ብዬ አስብ።
ዘፈኖችህ ለፖለቲካ ትርጉም ክፍት ናቸው። ሁሉም የየራሱን አረፍተ ነገር እየሞላ እየጨረሰ እንደየስሜቱ የሚሄድባቸው ነገሮች አሉ። በአሁነኛው በተለይ በዚህኛው አልበም ላይ እንደሱ አይነት ነገር ታይቷል። ለምሳሌ እንደነ ኢትዮጵያ ሰንበሬ፣ አናኛቱ፣ አደይ ቸው እንደው አንተንም ከማነጋገሬ በፊት የተለያዩ የሚሰጡ አስተያየቶችን ሳነብና ሰዎችንም ስጠይቅ ሁሉም የየራሱን ትርጉም እየሰጣቸው ይሄዳሉና እንደው አንተ ስትጽፍ በቀጥታ አስባሃቸው እንደዚህ አይነት ትርጉም እንዲኖራቸው አድርገህ የጻፍካቸው ስለ እነዚህ ዘፈኖች የምትለው አስተያየት ምንድን ነው?
አዎ አስቤያቸው ነው የጻፍኳቸው። እያንዳንዱ ዘፈኖች የጋራ አንድነታችን፣ ህይወታችንን፣ አብረን የሆናቸውን መጠን፣ አብረን ያዘንባቸውን፣ አብረን የተደሰትንባቸውን፣ ብዙ አብረን ያደረግናቸው እኮ ብዙ ነገሮች አሉ። አብረን ነበርን፣ አሁንም እኮ አብረን ያለ ነው እና ከዛ አንጻር ሁሉንም አስቤበት እግዚአብሔር በፈቀደልኝ መጠን አቅሜ በቻለው መጠን ነው ለማድረግ የሞከርኩት።
ኢትዮጵያ የሚለው ዘፈንህ ላይ በጣም በብሶት በሀዘን ጭምር ስሜት ነው ስንሰማቸው የነበረው የሚሉ እንዳሉ ሁሉ ኢትዮጵያ የሚለው በደንብ እንደው አልገለጸልንም የሚሉ አሉና
አንተ እስቲ ስለ ኢትዮጵያ ስለሚለው ዘፈን ያለ ስሜት ምንድነው?
እንግዲህ ኢትዮጵያ አንዳንድ ጊዜ ወይ ሌላ ሀገር ዜጋ ሆኖ በደንብ እንደው ልብ ሞልቶ ለመናገር ከአድሎም እንዳይመስል ከጭፍን ፍቅርም እንዳይመስል አንዳንዴ እንደው የሌላ ሰው ሀገር ዜጋ ሆኖ ይህን እነዚህን ሚስጥሮች አውቀሽ እንደው በገናኝነት ሳይመስል እንኳን ለመናገር እንደው ምን አንዳንዴ አቅም ወጣ ብዬ አቅም ባገኘሁበት እላለሁ። እውነት ነው የሁሉ ነገር። እውነትን መቀበል መፈለግ አለመፈለግ ብቻ እውነትን እውነት አያደርገው። እውነት እውነት ነው። እዛ ውስጥ ለማስቀመጥ የሞከርኳቸው ነገሮች እውነተኛና ትክክለኛ እምነቴ ብቻ ሳይሆን ራሳቸው በራሳቸው የጸኑ እውነቶች ናቸው። እነዚህ ነው ለማስቀመጥ የሞከርኩት።
ወደ ፍቅር ዘፈኖች እንምጣና እስቲ እንደው የፍቅር እስከ መቃብር ጋር እንሂድና እንደው ፍቅር እስከ መቃብር መጽሐፉ የተወደደ አይምሮ ውስጥ ያለና ትልቅ መጽሐፍ ነው። ያንን ወደ 4 ደቂቃ አካባቢ አውርደህ ዘፍነኸዋል። እንደው የሙዚቃ ክሊፕም እየተሰራለት እንደሆነ ሰምቻለሁ። ለምን መረጥከው ፍቅር እስከ መቃብር?
አውርደ እንዳልሽ ይወልሽ ጉራጌ ባህል ይመስለኛል። ዋሪዳ የሚሉት ነገር አለ፣ የሚወርድ ነገር ማለት ነው። ኪነ ጥበብ በራስሽ ጊዜ የምታገላብጪው መጽሐፍን በህይወት ጉዞሽ ውስጥም ባጋጠሙሽ ባይሻቸው ነገሮች ያሉት ነገሮች ሁሉ እየተጠራቀሙ ይመጣል። መቼ እንደተቀመጡ መቼ እንደሚወጡ አታውቂያቸውም። አንዳንዴ አስበሽ ታደርጊያቸዋለሽ፣ አንዳንዴ ደግሞ ራሳቸው አሁን ይህን ሙዚቃ ስልፎ በሚገርምሽ ሁኔታ መጽሐፉን በእርግጥ ብዙ ጊዜ እንደ መጽሐፍም አይደለም ብዙ ከፍተሽ ከፍተሽ እንደገና የምታዩ በየቀኑ ከደረስሽበት ነገር ጋር እንደ አዲስ የሚነግርሽ ብዙ ነገር አለ እና አንድ ወቅት ላይ እንግዲህ ያው ትዳር አለ። አሁን ካገባ በኋላ ሙዚቃ ስራ ማመሽበት ሰዓት አለ። ከዛ በኋላ ደግሞ ከቤተሰብ ጋር ጊዜ ይኖርሻል እና ከስራ ተነሳሁ መተኛሁኝ ማለት ነው። መተኛት ነበረብኝ ራት በልቼ። ከዛ መተኛት አምድ ያለኝ እዛው እንግዲህ በጨለማ ውስጥ እስከ ጠዋት ድረስ ግጥሙም ዜማው አልቆ ጠዋት ነው የገለበትኩት። ይሄ የችሎታ ጉዳይ አይመስለኝም። አንድም ተሰጦ አንድም ደግሞ በራሱ ቀን ራሱ የተራቀመ ነገር ይወርዳል። ስለዛ ዘፈን ለመጻፍ በዛ ሰዓት አላሰብኩም ነበርና ምናልባት ሌላ ጊዜ እንደው በጽፈው ትያለሽ፣ የሚመጣበትን ቀን ግን አታውቂው። በዚህ ሁኔታ ነው ያለቀው እና የመጽሐፉም ኃይል ቀላል አይደለም። ፍቅር እስከ መቃብር የወረደበት አንዱ መጽሐፍ መጽሐፍ ቅዱስ ነው። እንደ ሰው ደግሞ ባለንበት በተሰጠን ህይወት ደግሞ ህይወትን ስንተውን ስንኖረው እኛ ሀገር ደግሞ ብዙ ውስጥ በተለይ ያንን የቅኔ ሀገር የጎጃምን ቅኔ ህይወት በተለይ ወጋየሁ ደግሞ እንዴት አድርጎ
ጥሩ አድርጎ
አስቀምጠው አይተሻል። ሁሉ ጊዜ አዲስ ነው።
ቴዲ እንግዲህ ትዳር ከመመስረት በፊት በርካታ የፍቅር ዘፈኖችን ትጫወት ነበር። ማለት የፍቅር ዘፈኖች በጣም የሚወደዱ ነበሩ። አሁን ደግሞ ትዳር ከያዝክ በኋላ ጥቁር ሰውና ይሄ ኢትዮጵያ አልበም ነው የወጣውና እነዛን የፍቅር ዘፈኖችን በሙሉ ለባለቤትህ እንደተጫወትካቸው በቀጥታ ከእሷ ጋር የማገናኘት ነገር አለና እንዴት ነው ከትዳር በኋላ ያለው ህይወት ምን ይመስላል?
ከትዳር በኋላ ያለ ህይወት እንግዲህ ውጤቱን ይዞ የመጣ ይመስለኛል።
ሁለት
ከመሆን አጋር ቢኖር ጥሩ ነው። የዛ ሁሉ ጸጋ ውጤት ነው ብዬ ነው የማምነው። አንድ ላይ ሙዚቃዎችን በተመለከተ በተለየ እንደተቀመጠው ማራኪ የሚለው ሙዚቃ ለባለቤቴ ያደረግኩበት ምክንያት በአንድ ወቅት ታማ ነበር እዚህ እና እዚህ ሀገር ደግሞ ሕክምናው አልተሳካም እና ውጭ ሀገር መሄድ አለባት ሲባል እኛም ከፍተኛ ስጋት አደረብን። በቶሎ መሄድ አለባት ተባለ። ከዛም ወደ ኬንያ ለሕክምና ሄደች። እኔ ደግሞ ልጆቹን አስተካክዬ ጠዋት ወደ እሷ ደግሞ ለመሄድ ስሞክር እንደምታስታውሽው አንድ ጊዜ ከአይሮፕላን ላይ ተመልሼ ነበረ። በዛ ምክንያት መሄድ አልቻልኩም። ቤተሰቡ ተጨንቆ ነበር። በቃ ሌሊት አንዳንዴ በምና በምትወጁ ነገር ሲመጣ አንድ ነገር ክብደቱ እምነትንም ይፈትሻል እና በጣም ጭንቀት ነበር። ወንድ ልጅ ተደብቆ ነው የሚያለቅሰው እንደሚባለው እንደዛ ሞክሮ ነበር ይመስለኛል። እና ሞክረኝ ነበር። በዚህ ምክንያት እንግዲህ 15 ቀን አለፈ። እሷም ደህና ሆነች። ከዛ በኋላ እኔም ወደ አቋረጥኩት ስራ ስመለስ ብዙ ጊዜ ስሜትሽ ቀዝቃዛ ሆኖ አንዳንድ ሰው ቀዝቃዛም ሆኖ መጽሐፍ የሚችልበት ጊዜ አለ። እኔ ደግሞ ስሜቴ ጥሩ ደስታ ሲሰማኝ ነው ብዙ ጊዜ መጽሐፍም ዜማ መድረስም የምችለው። በሚገርም ሁኔታ የዛን ጊዜ በጣም የወረደ መንፈስ ነበረ። ስገባ የጻፍኩት ዘፈን የለም። እንደዚህም አይነት ዘፈን ለመጻፍ አላሰብኩም። እስኪ የሆነ እንዲህ አይነት ሪትም ያዝልኝ ያልኩት አቤል ጳውሎስ ይባላል ያቀናበራቸው ብዙዎቹ ያለሉች እንዲህ እያልን ዜማውም ግጥሙም የተሰራ መጨረሻ ላይ ስሰማው ማር የሚለውን ቃል ስሰማ እቤት የምጠራት አጠራ ነው። ከዛ ታሪኩን ወደ ላይ ተመልሼ ሳየው ያው እንዳለ ያ ስሜት ነው የወጣው። እና በሌሎቹ ላይ ደግሞ ያ ተተባርቆ ይሁን አላቀም። ብዙ ጊዜ የኪነ ጥበብ ነገር ረቂቅ የምትዳስሽው የምትጽብጭው አይደለም። ተጨባጭነቱ ይልቅ ከኛ ምናልባት እንግሊዝኛ ጋር የምጠቀም ከሎጂክ ሁሉ ማጂክ የሚቀርብ ነገር ነው። ሁሉም ለእኛም እንግዳ ነው። ኪነ ጥበብ ረቂቅ ነው።
ከዛ በኋላ ግን የጤናዋ ሁኔታ ተስተካከለ?
አዎ፣ ይሄ የቆየ ታሪክ ነው። አሁን የምነግርሽ አንድ አመት ከስምንት ወር ዘጠኝ ወር በፊት የነበረ ነገር ነው።
ቶንሲል ነገር አሟት የነበረ ጊዜ ገምት።
መጀመሪያ እኔ ነኝ ያስያዝኳት እኮ
ራስ
ተመሳሳይ መድኃኒት
ራስህ አጋብተህ ነው በጭንቀት የወደቅከው እና ፈርተህ ነበር።
ከዛ የወሰደችው አንቲባዮቲክስ ከእሷ የደም አይነት ጋር እና ከእሷ ሰውነት ጋር ይጣጣም አልነበረ። በዚህ ምክንያት የነጭ ደም ሴሏ ቁጥር ከሚታመን በላይ በዛ እና ምልክቱ የሚታወቅ አይነት አልሆነም እና ከዚህ ቀደም ደግሞ አንድ እህት አለቻት የሞተች ስለነበረቻት እና በእሷ ስሜት ውስጥ ነገሩ የአይነት ነገር የሆነ የሚል ስጋትም ተፈጠረ። ያ ነበር ነገሩ ክብደቱን ያመጣው። በኋላ ግን እግዚአብሔር ፈቃድ ሆኖ ችግሩ ከዛ ያለፈ እንዳልሆነ ነገሯት። ወደ አሜሪካን ሀገር ሄዳ ታክማ በቂ ረፍት ወስዳ ከአንድ ወር በኋላ ተመልሳለች።
የሙዚቃ ህይወት ውስጥ ያለ ሰው ድምፃዊም የሙዚቃ ባለሙያም ህይወታቸው ይታወቃል። በኢትዮጵያ ያለው ለረጅም ጊዜ ሰዓት ከአቀናባሪዎች ጋር ሌሊት ማሳለፍ፣ ግጥም መጻፍ፣ ከቤት ውጪ ነጻነትን የሚፈልግ ሙያ ነው። ከትዳር ጋር ልጆች መጥተዋል። እነዚህ ነገሮች እንዴት ነው የምታስተናግዳቸው? አምለሰትስ ብትሆን አንተስ እንዴት ታስተናግዳቸዋል?
እውነት ለመናገር በጣም ጠንካራ ሴት ናት። በዚህ አጋጣሚ ላመሰግናት እወዳለሁ። ስራው እውነት ለመናገር የስራም ከባድ ያልሆነ የለም። እውነት ነው ግን የፈጠራ ስራ ደግሞ በራሱ ዘርፍ ስታዩ ክብደቱ ብዙ ጊዜ በቀልብ የምትሆኝበት አይደለም። እዛው ላይ በቃ በበዓል ቀን ሁሉ ተደብቄ ቼፕ ስጎረጉር ሁሉ እያዛለሁ። በዚህ ቅሬታ ይፈጠራል። እውነት ለመናገር ላለፉት በተለይ ሁለት አመት መደድ አሁን ከቤት ስቱዲዮ ነበር መጀመሪያ ስቱዲዮን በጊዜ ሰርቶ ኋላ ግን በቃ ራሱ እየገፋ የሚለቅ አይነት ነገር አልሆን እያለ ነው የሚመጣው እና በዚህ ጊዜ በእውነት ሁሉም ነገር ቤተሰብ ሁሉም ጠብቃ ልጆችንም ጊዜ በስፖርት ሄዱ አድርጋ ይህን ሁሉ ማድረግ ቀላል አይደለም። በዚህ አጋጣሚ ላመሰግን ወዳለሁ።
እንግዲህ ተሰማናለች ብዬ ተስፋ አረጋለሁ። ከኢትዮጵያውያን አድናቂዎች በተጨማሪ በቢልቦርድ የሙዚቃ ሰንጠረዥ በዓለም ሙዚቃ ዘርፍ ላይ በአንደኛነት እንደው በቁንጮነት ተቀምጧል እና ከአድናቂዎች በተጨማሪ የምታገኛቸው እንደዚህ አይነት ስኬቶች ምንድን ነው የሚያሳድሩብህ ስሜት?
እውነት ለመናገር መቼም ደስ የሚል ነገር ነው። ለዚህ ደግሞ መቼም የእኔ ብቻ አስተዋጽኦ ሳይሆን የሌላውም የሁሉም አድናቂዎች የሁሉም ትብብር ነው እዚህ ያደረሰው። ብቻዬን ቢሆን የትም ለመድረስ አይቻልም። ስለዚህ የሁሉም ድል ነው፣ የእግዚአብሔርም ድል ነው። ለሁላችንም ደስ የሚል ነገር ነው። ሁሉንም ማመስገን እወዳለሁ። በዚህ አጋጣሚ ደግሞ በተለያየ ሁኔታ ፌስቡክ ላይ ያለውን የፋንቴጅ የሚኖሩት የተላቂ ግሩፖች የነሱ ተግባር በተለይ ደግሞ እውነት ለመናገር ባለቤቴም ከተለመደው አካሄድ ወጣ ባለ ዓለም አቀፋዊ ቅርጽ ያለው አወጣት ቢሆን የሲዲ ቤዲዮ እና የመሳሰሉት ነገሮች ከፍተኛ አስተዋጽኦ አድርጋለች። እሷን ማመስገን እወዳለሁ። ከምንም በላይ ደግሞ መቼም የዚህ ሁሉ ሰው ፍቅር የዚህ ሁሉ ሰው መረባረብ እና የሁላችንም ኢትዮጵያ የሚለውን ጽሁፍ እዛ ላይ ማየት ብቻ ደስ ይላል እና ሁላችንም ተባብረን ነው ድል ያደረግነው። ሁሉንም ለማመስገን እወዳለሁ።
ተመልሰን ወደ ዘፈኖችህ እንምጣና ወደ አጼ ቴድሮስ እንሂድ። የአጼ ቴድሮስን ዘፈን መቼ ነው የሰራኸው? በቅርብ ጊዜ ነው የሰራኸው ወይስ ቀደም ብለህ ነው የሰራኸው?
አጼ ቴድሮስ እንግዲህ የመጀመሪያ መሰረቱ እና ቅርጹ ቀደም ሲል የተሰራ ነው። በተለይ ወደ መጀመሪያ አካባቢ ያሉት አማኔል ይልማጋ ከአቀናባሪ አማኔል ይልማጋ ሞክር ነው የነበረ ጅምር ስራ ነበረ። በአንድ ወቅት ጥቁር ሰውም ሲወጣ ሁለት ነገስታት አንድ ላይ አይሆንም በሚል ቀድሞ የጥቁር ሰው ሙዚቃውም ተደራጅቶ አልቆ ስለነበረ እኛው ቅድሚያውን እሱ ሄደ። ይሄ በጅምር የነበረ በንድፍ ደረጃ እና በሙከራ ደረጃ። ከዛ በኋላ እንግዲህ በተለየ ትኩረት እንደ አዲስ አጠናቀን ለማቅረብ ነው የሞከርነው። በተለይ ከግማሽ በኋላ ያሉት አዲስ መልኮች ይበልጥ ህይወት የሰጡት መስመሮች እኛም ትኩረት ስትን በደንብ በሙሉ ኃይል ለመስራት የሞከርንበት ሁኔታ ነው የነበረው።
ነገስታት ላይ ዘፈን ስትሰራ የመጀመሪያ አይደለም እና ከዚህ በፊትም ሰርተሃል። ለምዶ የምታተኩረው ወደዛ?
ነገስታት የህዝብ ምልክቶች ናቸው። በሁሉም ውስጥ የኛ መልክ አለ። ለአድዋ ድል ምኒልክን የሚያህል እኮ አስተዋይና ሁሉን አሰባስቦ ጠላትን ለመመከት የሚያስተባብር ጣይቱንም የመሰለ ብልሴት ያስፈልጉ ነበር። ንብም እኮ አለ ንግስት አልተፈጠረም ወይም ሁሉም አለው በየነገዱ። ስለዚህ እኛም ደግሞ ነገስታቶቻችን የሰሩትን ትልቅ ነገር ማየት አንችል። የሰሩት የደክ ብዙ እኮ ደክመዋል። እነዚህ ሰዎች ከፍተኛ ድካም ደክመዋል። በጊዜያቸው መጥተው እንደ አጤ ቴዎድሮስ ደግሞ ከወገንም ከሩቅ ደግሞ ከውጭም እንዲህ ተአጥፈን ቃይቶ ከህልሙ ጋር የታረቀ እና ተግባባ ማህበረሰብ ውስጥ አለ ጊዜው ተፈጥሮ ተሰቃይቶ የሞተ ሰውዬ ነው። ይህ ሀቅ ሊጮህለት ይገባል። አላማውና ህልሙ ደግሞ እስካሁን ድረስ እኛ ተመልሰን እዛው አይነት ዘመነ መሳፍንት አይነት ዘመናዊ ነገር ውስጥ ያለ የሚመስለው ነገሩ እና በዚህ ጊዜ ደግሞ በትክክል የሚያስፈልገው መንፈስ ነው። የእሱ ህልም ሊገባበን ይገባል። ዩናይትድ ስቴትስ ኦፍ አሜሪካን አሁን አንቺ የምትኖር ሰዎች ተባብረው ያገዘፉት ሀገር ለሌላም ለሩቅ ከሩቅ ለሚመጣም የሚተርፍ ትልቅ በረከት የፈጠሩበት ጥበበኞች ናቸው ይህን ማድረጋቸው። እኛ ደግሞ በአንድ ወቅት አይደለም ኢትዮጵያ አልፈን አፍሪካን ያነቃቃን አንድነት አፍሪካነትን ለመመስረት የሞከርን ባለ ህልመኞች ነበር። አሁንም መልሽ ሀገር ማከል ደግሞ አቃተን። ይህ ደግሞ ተንደባሎ እዚህ የደረሰ ነገር ረቂቅ ነው። ውጤት ላይ ብቻ አንዳንድ መነጋገር አለ። ውጤቱ መሰረቱ በጋራ ጉዟችን ውስጥ ለነበሩ ሁኔታዎች የተፈጠሩ ናቸው። መጀመሪያ ችግሩን ፊት ለፊት ማየት ያስፈልጋል። ከምንም በላይ ታላላቆቻችን ተግባብተው ለእኛ ለታናናሾቻቸው መንገድ አሳይተው ነው በኖሩበት ሀገር አርጅተው ተከብረው መሄድ ያለባቸው። እኛ ጋር መተላለፍ የለበትም ያ ጉዞ። ለዚህ ደግሞ እኛ ምልክት ስናጣ ነው ተመልሰን ወደ እነዛ የምንሄደው። ምልክት የሌለው ህዝብ ይጠፋል። ራዕይ የሌለው ህዝብ ይጠፋል። ለዚህ ነው እዚህ ጫፍ የደረስነው። ስለዚህ እንደዚህ የጎሉ ምልክቶቻችን ደግሞ ከነ ተግባራቸው ከነ ስራቸው ሊወደሱና ሊጋቡብን ይገባል። ባህሪያቸው ተግባራቸው
አጼ ቴዎድሮስን ነው ማየት የሞከርከው ወይስ በአጼ ቴዎድሮስ ጊዜ የነበረችውን ኢትዮጵያዊ ነው ማየት የሞከርከው? በዘፈኑ የጨረሻ ግጥም አካባቢ አሁንም ተመልሶ ወደ ኢትዮጵያ ጉዳይ ነው የሚያተኩረው እና በአጼ ቴዎድሮስ ዘፈን የጎላው የአጼ ቴዎድሮስ ታሪክ ነው የአጼ ቴዎድሮስ ኢትዮጵያ ናት እዛ ውስጥ ያለችው?
በአጼ ቴዎድሮስ ውስጥ የጎላችውም ኢትዮጵያ ነች። በኢትዮጵያ ውስጥም የጎላው ደግሞ አጼ ቴዎድሮስ ነው። ሁለቱንም ነው ማየው። ለዚህ ነው አልበሙም ኢትዮጵያ ይላል። አልበሙ ምስሎችም ውስጥ ይሄ የአጼ ቴዎድሮስ ምስል አለ። ሁለቱን ለያይቶ ማየት ያው ናቸው ለ
እንግዲህ የነገስታቱ ታሪክ በሚነሳበት ጊዜ የሁሉም በዘመናቸው የነበሩት የነገስታት ታሪክ በሚነሳበት ጊዜ ከነዛ ነገስታት ጋር የቁርሾ ታሪክ ያላቸው ደግሞ ህዝቦች አሉ። እሱን ስታነሳ እነዛኛውን አካባቢ ያለውን አታየውም ወይ?
እኔ በቅንነት ነው ማየው። ሁልጊዜ በቅንነት ማየት ከተቻለ እኮ መላ አለ። ከጥላቻ መራቅ ጠልቆ ከመመርመር ይልቅ ፈጥኖ በመቆጣት ፈጥኖ በተረዱት መጠን ብቻ አይደለም ሊረዱት በሚገባው መጠንም አንድ ነገር መመርመር ያስፈልጋል። አብርሃም ጣዖቱን መረመረ ይላል መጽሐፍ ቅዱስ። ከአባቱ ጀምሮ የወረሰውን የጣዖት መስራት ስራ ሲሰራ ቆይቶ ለሰውም ሲሸጥ ለራሱም የሰራውን ሲያመልከው ቆይቶ በኋላ መርምሮ ነው የጣለው። ሳንመረምር ነው እኮ እኛ ብዙ ጊዜ የማንግባባው። ለመመርመር ደግሞ የተከፈተ ልብ ይጠይቃል እና በተቻለ መጠን ወደሚያግባቡን ብዙ ነገሮች መሄድ አለብን። ይህንን ይሰማኝ
በጣም የተሻለ ነጻነት ቢኖረኝ ከዚህ የተሻለ እድል ቢኖረኝ ኢትዮጵያን በተመለከተ መስራት የምፈልጋቸው እንደ ድምጼን ጮክ አድርጌ መናገር የምፈልጋቸው ነገሮች አሉ ብለህ አስበህ ታውቃለህ ወይስ አሁን እየሰራህ ያለው ነገር በቃ የምችለውን አድርጌ ያለው ብለህ ነው የምታስበው?
ገና አልጀመርኩ። አንድ ላይ ሆነን ታሪካችን ተቀይሮ ማንነታችን ተመልሶ ኢትዮጵያዊነት እኮ ጨዋነት ነው፣ ትህትና ነው፣ በትዕግስት የለዘበ ጀግንነት ነው ይሉታል የድሮ ሊቃውንቶች። ኢትዮጵያዊነት መከባበር ነው። ኢትዮጵያዊነት ሞራል ያለው ሰው ማለት ነው። እርም የሚያውቅ ማለት ነው። ፊርማና ወረቀት ጠፊ ነው። ተቀዳጅ መተማመን ብቻ ይበቃል ለወዳጅ ተብሎ የሚዘፈንበት ሀገር ነው። ያሉት ከሚጠፋ የወለዱት ይጥፋ የሚባልበት አገር ነው። እግዚአብሔር ቃል እንዳይጠፋ ነው አይደል? ወልድን ያጥፈው ጀመረ። ይሄን አይነት ጥንካሬ ባይኖረን ዘፈናችንም የዚህ አይነት ባይሆን በተባበሩት የማህበሩ መንግስታት ጊዜ ቀዳማዊ ስላሴ በተገኙበትና በተናገሩበት መድረክ ላይ ታሪክ ላይ እንደተቀመጠው እኛ የማህበሩን ህግ እንደ መፈረማችን መጠን ያን ማህበር ቃል አክብረን ነው እንደውም በተፈጠረው ያንን ተስፋ ከማድረግ በተፈጠረ የጨዋነታችን መጠን ነው በዛች ቅዳዳ እንጂ ጣሊያን እንደዛ አምስት ቀንም ሊገባ አይችልም ነበር እኮ። ይሄንን ቦታቸውን የፈተሹት የእኛ አባቶች ናቸው። እዛ ድረስ እዛ መድረክ ላይ ሄደው የጻፉትን ቃል ሲያጥፉ ኢትዮጵያዊነት ደግሞ ያሉትን እንኳን ቃል አለማጠፍ ነው አይደለም የጻፉት። እንደዚህ አይነት ብዙ ሆነን ስላልተገኘን እንጂ እኮ ኢትዮጵያዊነት ከኢትዮጵያዊነቱ ጎሎ አይደለም። እና ይሄ ደግሞ የሆነው እንግዲህ በብዙ ሁኔታዎች ነው። እኛም እግዚአብሔር ይመስገን ይህንንም ለማየት ለመናገር እንድንችል ያደረገን እግዚአብሔር ኃይል ነው እና ይርዳን እና ለሁሉም ጥሩ ማነታችን መጥቶ ስማችን ተቀይሮ ሁሉ ሰው ተደስቶ የሚኖርበት ለሌሎችም የሚተርፍ አገር ልንሆን የማንችልበት
በርካታ ጊዜ ኮንሰርቶች ተዘርዘዋል። ኮንሰርት መስራት ያልቻልክባቸው ሁኔታዎች ተፈጥረዋል። እንግዲህ ሁሉም እንደየ ጊዜያቸው የተለያየ ምክንያት ነበራቸው እንደሱ ሲዘገቡ ቆይተዋል እና አሁን ኮንሰርት ላይ ያለ ሀሳብ ምንድን ነው? ኢትዮጵያ ውስጥም ከዛ በኋላም
መቼም አይቀርም እንደዛ ፈቃድ። አሁን ግን እውነት ለመናገር ትንሽ ጊዜ እረፍት አድርጌ ሰው ሙዚቃውን ያጣጥምና ከዛ በኋላ ነው በዛ የምንሄደው።
የዚህን የኮንሰርት ጉዳይ እንደው ያለ ምክንያት ጥያቄውን ሰንዘር አላደረኩትም እና በርካታ ችግሮችን ታልፋል። በተለያየ መልኩ የተለያዩ ችግሮች ይገጥመዋል። አንደኛው እንግዲህ የኮንሰርት መሰረዝ ነው። እንደዚህ ያሉ ነገሮች ሰርተህ የምታገኘውን ኢኮኖሚ ይጎዳሉ የሚል ሀሳብ አለኝ እና እንዴት ነው እንደው የኢኮኖሚ አቅምህ የስምህን የዝናህን እንደው ክስተት ያሰኘህን ያህል ኢኮኖሚ አለ?
እኔ ብዙ ማሳሰብ ያቅም እውነት ለመናገር በሰራሁት መጠን አገኛለሁ። ለማንኛውም ሰው እግዚአብሔር ይመስገን ብዙ ምክንያት ኩሬ አልበረታሁበትም እና ጥሩ ነው ያለሁት እግዚአብሔር ይመስገን።
እንዴት ነው የዘንድሮ አልበም ሽያጭህ? እንግዲህ ኢንተርኔት ላይ እንዳየነው ሪከርድ ሰብሯል እያሉን ነው እና ኢትዮጵያ ደግሞ በአልበም ሽያጭም እንደዚሁ 500,000 ኮፒ መታተሙን በስሚ ስንሰማ ቆይተናል። አልበምህንም የሸጥክበት ዋጋ እንደዚሁ በጣም ከፍተኛ እንደነበር በስሚ ስንሰማ ቆይተናል። እንደው በግልጽ የምትነግረን ነገር አለ እሱን በተመለከተ? ካንተ አንደበት ሰምተን አዎ ሪከርድ ሰብሯል አልሰበረም የሚል መደምደሚያ ላይ እንድንደርስ።
እኔ እንግዲህ አልበሙን የሸጥኩትኝ በ5 ሚሊዮን የኢትዮጵያ ብር ነው። ከዛ ውጪ ሰዎቹ 600,000 ገደማ ኮፒ እንዳሳተሙ ነው የማውቀው። ከዛው ያለፈ ምንም መረጃ የለኝም። ኢንተርኔቱን በተመለከተ እንደሚመራ ሰማለሁ፣ ብዙም ግን አልከታተልም። እኔ
ይሄንን የሚከታተል ሰው አለ ግን 600,000
አለ። አዎ ይሄን የሚከታተል ክፍል አለ። ያ በተለይ ኢንተርኔቱ ጋር ምናምን ያለው ነው። ይሄኛው ሆኖ ያለቀ ስለሆነ ከምንም ተመልሶ የምናየው ነገር አለ። እኔ ብዙ ጊዜ እዚህ አይነት ቦታ ላይ አይደለሁም። አይማርከኝ ብዙም
እንደው ገንዘቡ አይማርክህም ብለን ብንል፣ ሽያጩ ግን አሁንም 600,000 ኮፒ ማለት በጣም ትልቅ ቁጥር ነው። በተለይ አሁን ካለው የሙዚቃ የኢንዱስትሪ ባለሙያዎችም እንደሚነግሩን በተደጋጋሚ አሁን ካለው የሙዚቃ ኢንዱስትሪ አንጻር በጣም ትልቅ ቁጥር ነውና እንደዚህ ያለ ቁጥር ገንዘቡ ባይማርክህ እንዲህ ያሉ ቁጥሮች ምንም እንደው ስሜት አያሳድሩብህም?
እንዴ ሁሉም ሰው ሲወድልሽ ዘፈንሽ ነው ሁሉ ሰው ገዝቶ ሲያዳምጥ እንዴት አስደስትም ሲሆን አስደስታል። በጣም ደስ የሚለው።
እሺ እንግዲህ በጣም እናመሰግናለን። አንድ ዘፈን ግን እንደው ከዚህ አልበም ላይ ለእኛም አድማጮች ለአንተም አድናቂዎች አንድ ዘፈን ጋብዝልንና በእሱ እንሰናበት።
አጤ ቴዎድሮስ እንጋብዝልኝ። እኔም አመሰግናለሁ በዚህ አጋጣሚ አድማጮችንም ወዳጆቻችንም ሁሉ። በዚህ አጋጣሚ ሙዚቃውን የሚሰሩት ልጆች ሳላመሰግን ማለፍ አልፈልግም። አቤል ጳውሎስ በጣም ጎበዝ ሙዚቀኛ ነው። ለሰንበሬም የተለያዩ ሙዚቃዎችን ይሰራል። ሙሉ ጊዜውን ሰጥቶ በቂ ጊዜ ሰጥቶ ያለፉት 2 ዓመታት እንዲሁም አበጋዝ እንደ ታላቅ ወንድምም በጣም ብዙ መጠን የረዳኝ እሱ ነው። እንደገና ጥሩ ሙዚቃ ይጽፎልኛል። እነሱም በዚህ አጋጣሚ አማኔል ይልማልም እንደዚሁ ጴጥሮስ ነው የሰራው እሱ ነው። ሮቤል ዳኝንም ላመሰግን ወዳለሁ። አቦጊዳ ባንድ ማሪ በዚህ አልበም ላይ የተካተቱ ስራዎችን በማጀብ እንደ ጆቫኒ ሪኮ ብሎ የሮሃ ባንድ በቤስት ነበር እነሱ ሰላም ስዩም ያሬድ ተፈራ ሌሎች እንደዚህ ሙዚቃው ስማቸውን ያልጠቀስኳቸው እንዱ ለማመስገን ወዳለሁ። እግዜር ስጥልኝ እንግዳ ስላደረጋችሁኝ
በጣም እናመሰግናለን። ቴዲ እግዜር ስጥልን። ለኛ
ቴዲን ለዘፈን ምርጫው እናመሰግናለን። እስከ ማጠቃለያው ከአንድ ተጨማሪ ሙዚቃ ጋር እንተዋችሁ።
አጼ ቴዎድሮስ ሁለተኛ ከተሰኘው የቴዲ አፍሮ ምርጫ ጋር
በጣም ድንቅ ቆንጆ ውይይት ነበር ያደረጋችሁት ጽዮን። አሁንም በዌብሳይታችንና በፌስቡክ ገጻችን ወደ ዝግጅቶቹ እየገባችሁ እንድታደምጡ እንጋብዛለን።
ይህንንም ዝግጅት እንግዲህ ዌብሳይታችን ላይ እንጭነዋለን፣ እዛም ገብተው መከታተል ይችላሉ።
ከአጼ ቴዎድሮስ ሁለተኛ ጋር እንዝለቅ። እስከ ፍጻሜው
እስከ ማጠቃለያ ዜና ነው።
መልካም
የሰገደላት ውበቱን ያችን የቃል መሳይን moto kademat te motros como se cae mandale mai yo de kanat mutu ni achine kale masale moto kademat te motros como se cae mandale mai jekna safatna kamakabna wodi zorbi salamna kabri yesiwa kanyu salamna jekna safatna kamakabna kamakabna sokabna wodi zorbi salamna yenatata sa kundun tarso chakno kasa gatna koso
አሁን የዜና ማጠቃለያ ይስማል። ከናፖሊዮን ቦናፓርት ወዲህ የመጀመሪያው በእድሜ ያነሱ የፈረንሳይ ርዕሰ ብሔር ለሀገሪቱ ፕሬዝዳንትነት ቃለ መሐላ ፈጽመዋል። እድሜያቸው 39 ዓመት የሆነው ኢማኑኤል ማርኮን የፖለቲካ አቋማቸው ማህላው ሲሆን የአውሮፓ ህብረት ድጋፍ ይናቸው ያሸነፉት በሀገሪቱ ጽኑ መሰረት ካላቸው ፓርቲዎች ድጋፍ ሳይያገኙ ነው። ተሸኙ ፕሬዝዳንት ፍራንሷ ኦላንድ በኤሊሴ ቤተ መንግስት ተቀብለዋቸዋል። ማርኮን ሁሌም የሚሳካላቸው ሰው ተደርገው ይታያሉ። ለፕሬዝዳንትነት መመረጣቸው ራሱ ምስክር ነውና አሁን እንግዲህ ከፍተኛ ተግዳሮት ተጠብቃቸዋል። በማለኖዋይ ባንክ ይሰሩ የነበሩት ማርኮን አላማዬ አምስተኛዋን ሪፑብሊክ ማደስ በፈረንሳይ ህዝብ አንድ እንዲሆን የፈረንሳይ ህዝብ አንድሆን ማድረግ ነው ሲሉ በቃለ መሐላው ስነ ስርዓት ወቅት ተናግረዋል። ግቤ ፈረንሳውያን እንደገና በራሳቸው የመተማመን መንፈስ እንዲያድርባቸው ማድረግ ነው። የፈረንሳይ ኃያልነት እየተዳከመ እንዳልሆነና በታላቅ ተሐድሶ አፋፍ ላይ እንዳለን ህዝቡን ማሳመን ፈልጋሉ ሲሉም አስገንዝበዋል።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰለሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን። ሰላም
በደናገሩ።
This program has come to you from the Voice of America, Washington.